የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮቻችን። የዛሬ ሐሙስ ሐምሌ 18 2011 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል።
በሐዋሳ ከተማና በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር በተያያዘ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደህድን የሥራ ኃላፊዎችን ማገዱን አስታወቀ። ዝርዝር ዘገባውን ይዘን እንመለሳለን።
አዲስ አበባ በመቶ ሺህ የሚቆጠሩ ወጣቶች ተሳትፈው 3 ሚሊዮን ችግኞች ሊተከሉ ነው ተብሏል።
በዘመቻ ነው ህብረተሰቡን በማሳተፍ ሲሰራ የነበረው። አሁን ዛሬ በዚህ ሰዓት ላይ ያለኝ መረጃ 2.8 ሚሊዮን ጉርጓዶች ወረዲ ዝግጁ ሆኗል በሁሉም ወረዳዎች።
የአዲስ አበባ ከተማ አስተዳደር ከንቲባ ጽፈት ቤት ፕሬስ ሰክሬታሪ ወይዘሪት ሴቨን ተሾመ ናቸው። ለማብራሪያው በጋቢና ይዘናቸዋል።
ሁልጊዜ እኔ ትኩረት ማድረገው ትምህርት ላይ ነው። ምክንያቱም አሁን እኔ ላለሁበት ደረጃ ያገዘኝ ትምህርት ነው።
ቴክኖሎጂን መሰረት አድርጋ መፍትሄን የምታቀርበው ወጣት ቤተልሔም ደሴም ዛሬ አብረን ትቆያለች።
ኢትዮጵያዊ
ሙዚቃም እንጋብዛችኋለን። በስራት ሱራፌል ነው ምርጫ አለው። ፕሮግራሙን ለመምራት ደግሞ ጽዮን ግርማና ኤደን ገረመው አብረናችሁ እንቆያለን። በቅድሚያ የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናስደምጣችሁ።
በሐዋሳ ከተማና በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር በተያያዘ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደህድን የሥራ ኃላፊዎችን ማገዱን አስታወቀ። ከስልጣን የመነሳት እገዳ የተጣለባቸው የሐዋሳ ከተማ አስተዳደር፣ የሲዳማና የሀዲያ ዞን መስተዳደር የፊት አመራሮች መሆናቸውን ንቅናቄው ዛሬ ባወጣው መግለጫ ገልጿል። ድርጅቱ ከስልጣን አግዳቸዋለሁ ያላቸውን ባለስልጣናት ብዛትም ሆነ ማንነታቸውን በስም ከመግለጽ ተቆጥቧል። በሌላ በኩል ድርጅቱ ከከፍተኛና መካከለኛ አመራሮች ቹጋ በሐዋሳ ከተማ ዛሬ መምከር ጀምሯል። ዮናታን ዘብዲዮስ ወደ ኋላ ላይ ዘገባውን ያደርሰናል።
የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የሥራ ዘመን 13ኛ መደበኛ ጉባኤ ዛሬ በአራተኛ ቀን ውሎ ከሰዓታት በፊት ከተመለከታቸው ጉዳዮች ውስጥ የዳኞች ሹመት አንዱ ነው። የአማራ ክልል ምክር ቤት 10 ዳኞች ለጠቅላይ ፍርድ ቤት ዳኝነት፣ 2 ዳኞች ለከፍተኛ ፍርድ ቤት ፕሬዝዳንትነት፣ 18 ዳኞች ለከፍተኛ ፍርድ ቤት ዳኝነት፣ 200 ዳኞች ለወረዳው ፍርድ ቤት ዳኝነት ደግሞ በድምሩ 230 ዳኞችን ሹመት አጽድቋል። የሁሉም ዳኞች ሹመት በሙሉ ድምጽ እንደጸደቀው ታውቋል። ምክር ቤቱ የስነ ምግባር ጉድለት አለባቸው ያላቸውን 5 ዳኞችም ዛሬ ከስራ አሰናብቷል።
የቱኒዚያ ፕሬዝዳንት ቢጂ ካይድ ኤፍሲ በ92 ዓመታቸው አረፉ። የፕሬዝዳንቱ ጽፈት ቤት ባወጣው መግለጫ አንጋፋው ፖለቲከኛ ያረፉት ትናንት ምሽት ቱኒዝ ወደሚገኝ ወታደራዊ ሆስፒታል ከተወሰዱ በኋላ መሆኑን ገልጿል። ባለፈው ወርም በከባድ ህመም ምክንያት ሆስፒታል ገብተው እንደነበረ መግለጫው አክሏል። ኤፍሲ በቱኒዚያ የመጀመሪያው በዲሞክራሲ መንገድ የተመረጡ መሪ ሲሆኑ ስልጣን ያዙት እንደ አውሮፓውያን አቆጣጠር በ2014 ማለትም ወደ በርካታ የአረብ ሀገሮች በተዛመተው በቱኒዚያዊ ህዝባዊ አመጽ ረጅም ጊዜውን ባገኘ ሲል ኤል አብዲን ቤን አሊ ከስልጣን ከተወገዱ በኋላ ነው። በሀገሪቱ ህግ መሰረትም የፓርላማው አፈ ጉባኤ በግዛዊነት ይመራሉ። እንደ አውሮፓውያን አቆጣጠር ጥቅምት 6 ምክር ቤታዊ ምርጫዎች ይካሄዳሉ። ከዚያም በኋላ ህዳር 17 ፕሬዝዳንታዊ ምርጫ ይከናወናል።
የኬንያ ፕሬዝዳንት ኡሁሩ ኬንያታ አዲስ የፋይናንስ ሚኒስቴር ሾሙ። ፕሬዝዳንት ኬንያታ በሙስና ወንጀል ተጠርጥረው ከኃላፊነታቸው የተነሱ ሄነሪ ሮቲችን በቀድሞ የማርሳቤት ግዛት አስተዳዳሪ ተክተዋል። ባለፈው ማክሰኞ የኬንያ ፋይናንስ ሚኒስቴር በሙስና ቅሌት በፖሊስ ቁጥጥር ስር ከዋሉ በኋላ ፕሬዝዳንት ኬንያታ አዲስ የፋይናንስ ሚኒስቴር መሾማቸው ታውቋል። አዲሱ ካቢኔ ሚኒስተር ኡክሩ ያታኒ ካናቾ በኬንያታ አስተዳደር የፋይናንስ ሚኒስቴርነት ስራን እንዲመሩ ትላንት ተሾመዋል። የናታኒ ለጋዜጠኞች በሰጡት መግለጫም ሹመቱን በአክብሮት ተቀበላለሁ ብለዋል። የአገሩ ፕሬዝዳንት በዚህ ታማኝነት በሚጠይቅ ቦታ ስላመኑኝ ሹመቱን በአክብሮት ነው የተቀበልኩት። በተቻለኝ አቅም የሚጠበቅብኝን ኃላፊነት ለመወጣት ኬንያውያንን በሐቅ ለማገልገል ሰራለሁም ሲሉ ተደምጧል። ሚስተር ያታኒ አክለው የሀገሩ ገንዘብና ሀብት በተገቢ ቦታ እንዲውል እንደሚጥሩ ፕሬዝዳንቱ የሰጧቸውን ኃላፊነት በአግባቡ በስራ ላይ እንደሚያውሉ ቃል ገብተዋል።
የሱዳን ጦር ኃይል ከከሸፈ የመፈንቅለ መንግስት ሙከራ ጋር በተያያዘ የጦር ሰራዊቱን ዋና አዛዥና ሌሎች በርካታ ከፍተኛ መኮንኖችን አስሯል። የጦር ኃይሉ ትራንስና ረቡዕ ባወጣው መግለጫ የጦር ኃይሎች ጠቅላይ ኤታማዦር ሹሙን ጀነራል ሐሽም አብደል ሙታሊብ በባካርና ቢያንስ 12 ከፍተኛ መኮንኖችን አስረናል ብሏል።
አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ኤደን ገረመው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ፕሮግራማችንን ነው። በአዋሳ ከተማና በክልሉ ተፈጥሮ ከነበረው የጸጥታ ችግር ጋር በተያያዘ የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ደህዲን የሥራ ኃላፊዎችን ማገዱን አስታወቀ። ከስልጣን የማንሳት እገዳ የተጣለባቸው የአዋሳ ከተማ አስተዳደር፣ የሲዳማና የሀዲያ ዞን መስተዳደር የፊት አመራሮች መሆናቸውን ንቅናቄው ዛሬ ባወጣው መግለጫ ገልጿል። ድርጅቱን ከስልጣን አግጃለሁ ያላቸውን ባለስልጣናት ሆነ መጠናቸውንም ማንነታቸውን በስም ከመግለጽ ተቆጥቧል። በሌላ በኩል ድርጅቱ ከፍተኛና መካከለኛ አመራሮቹ ጋር በሐዋሳ ከተማ መምከር ጀምሯል። ዮናታን ዘብዲዮስ ከሐዋሳ ዝርዝር ዘገባውን አድርሶናል።
ድርጅቱ ዛሬ ባወጣው መግለጫ እንዳስታወቀው የታገዱ ሥራ ኃላፊዎችን በስማቸው ባይዘረዝርም የሐዋሳ ከተማ አስተዳደር፣ የሲዳማ ዞንና የሀዲያ ዞን ሹመኞች ከመንግስትና ከድርጅቱ ኃላፊነት የታገዱ ሲሆን የወላይታና የከፋ አመራሮችን ማስጠንቀቂያ ተሰጥቷቸዋል። ድርጅቱ ይህን ውሳኔ ያስተላለፈው ሰሞኑን በክልሉ ተፈጥሮ የነበረውን ጸጥታ ችግር ተከትሎ ባካሄደው አስቸኳይ አጣሪ ኮሚቴ ጉባኤ ሲሆን የሥራ ኃላፊዎቹ የታገዱበትና ማስጠንቀቂያ የተሰጣቸው በክልሉ ተፈጥሮ በነበረው የጸጥታ ችግር ውስጥ እጃቸው አለ በማለት መሆኑን ገልጿል። ከመንግስትና ከድርጅቱ ኃላፊነት የታገዱ ኃላፊዎች በስማቸው ያልገለጠው መግለጫ የተኳቸውንም ግለሰቦች አይዘረዝርም። ድርጅቱ በክልል የተነሱ በክልል የመደራጀት ጥያቄዎችን በተጠናና በሕግ አግባብ ለመመለስ ከስምምነት የደረሰ ቢሆንም ከድርጅቱና ከመንግስት ውሳኔ በተቃራኒ የተፈጸሙ የህገ መንግስታዊ ድርጊት ተከትሎ በሲዳማ ዞን በሰው ህይወት በአካልና በንብረት እንዲሁም በስነ ልቦና ላይ አሳዛኝና ኢሰብአዊ ድርጊት ተፈጽሟል ብሏል። በመሆኑም ድርጅቱ ድርጊቱን እንደሚያወግዝም ገልጿል። የጥቃቱ ሰለባ የሆኑትንም መልሶ የማቋቋም ስራ በአስቸኳይ እንደሚሰራ አቋም መያዙን አትቷል መግለጫው። በጥፋቱ የተሳተፉ ያስተባበሩና የመሩ አካላትን ከክልሉ ህዝብ ጋር ተባብሮ በመለየት በህግ ተጠያቂ ለማድረግ የተጀመረው ተግባራት ተጠናክሮ እንዲቀጥልና ከፍጻሜ እንዲደርስ በጥብቅ እንደሚሰራ ማረጋግጧል። በሌሎችም የክልሉ አካባቢዎች የተስተዋለ ያለው ስርዓት አልበኝነት በክልሉ ያለ መረጋጋት እንዲፈጠር ምክንያት በመሆኑ በአስቸኳይ እንዲቆምና የህግ የበላይነት ለማረጋገጥ አቋም መያዙን ማስታውቋል። ስርዓት አልበኝነት በህዝብ ጥያቄ ሽፋን ህገ መንግስታዊ ስርዓት ለመናድ የሚደረግ ጥረት የክልሉን ህዝብ ደህንነት ስጋት ውስጥ ያስገባ በመሆኑ በፌደራል ወታደራዊ እዝ ስር እንዲተዳደር መወሰኑም ይታወሳል። በክልሉ የሚከሰቱ የጸጥታ ችግር በዋናነት ከድርጅቱ አመራርና ስርዓት ጋር የተያያዘ መሆኑን ድርጅቱ መገምገሙን የሚገልጸው መግለጫ ሰሞኑን በክልሉ በተፈጠረውም ችግር የሹመኞች ሚና የጎላ መሆኑን አትቷል። ከመንግስትና ከድርጅት ስልጣን ከታገዱት በተጨማሪ የህዝቡ ደህንነት አደጋ ላይ እንዲወርቅ የተደረገውን እንቅስቃሴ በመገምገም በተመሳሳይ ከኃላፊነታቸው አግዷቸዋል። በወላይታ ዞንም ከመሪ ውጭ የተደረጉ የተባሉ እንቅስቃሴዎችም በአስቸኳይ እንዲቆሙ አሳስቦ በከፋ ዞንም ተካሄደ ያላቸውን ድርጊቶች የህግ ተጠያቂነት የሚያስከትሉ መሆናቸውን ገልጿል። በቀጣይም የድርጅቱ ማዕከላዊ ኮሚቴ የህዝብ ጥያቄ ህግና ስርዓት ብቻ ተከትሎ መነሳትና መስተናገድ እንዳለበት ጠቅሶ የክልሉ ህዝብ ከዚህ ውጪ የሚደረጉ እንቅስቃሴዎችን እንዲከላከልና እንዲያጋልጥ ጥሪ አስተላልፏል። በተመሳሳይ ዜና ድርጅቱ ዛሬ ክልል አቀፍ ጉባኤውን በሐዋሳ ከተማ ማካሄድ መጀመሩን የኢትዮጵያ ዜና አገልግሎት ዘግቧል። የጉባኤው ዓላማ በአገራዊና ክልላዊ የፖለቲካና ጸጥታ ጉዳዮች እንዲሁም ክልሉን የመራ የሚገኘውን የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ድርጅት አቋም ዙሪያ መወያየት እንደሆነ የድርጅቱ ሊቀመንበርና የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል አብራርተዋል።
የመድረኩን ዓላማ በተመለከተ ሁለት ዋና ዋና የሚባሉ ዓላማዎች ያሉት መድረክ ነው። በመሰረታዊነት የመጀመሪያው ሀገራዊና ክልላዊ ፖለቲካና የጸጥታ ጉዳዮችን በተመለከተ ውይይት ማካሄድ ይሆናል። በጉዳዩ ላይ ግልጽነት ፈጥሮ ወቅቱ የሚጠይቀውን አመራር ለማረጋገጥ የሚያስችል ክላሪቲ መፍጠር ነው የመድረኩ ዋና ዓላማ።
ሁለተኛውን አላማ ሲያብራሩ ሊቀመንበሯ በድርጅቱ ጠንካራ እንደካማ ጎን እንዲሁም በከጣይነ ሱሪያ በመነጋገር የህዝቡን የልብ ትርታ በሚገባ የሚያዳምጥ ከጉዳትና ከጥቅም አንጻር መርምሮ የሚሰራ መሪ ድርጅት መገንባት እንደሚገባ ተናግሯል። የህዝቡን የለውጥ ፍላጎትና ስጋት በደንብ አገናዝቦ ይመራ ተራማጅ አመራርና የአመራር ስርዓት መፍጠርም እንደሚገባ ገልጿል። ፍጹም የሆነ ህዝብነት ሳይሆን ህዝባውነትን ማጠናከር በሚያስፈልግ ወቅት ላይ እንደሚገኙ ጠቅሰው የህዝቡ ችግር የሚፈታው ጠንካራ ድርጅት በመገንባት እንደሆነም ተናግሯል።
ባለፉት አመታት በየለቱ ያስተናገድናቸው የቆየናቸው የተስፋ መስኮቶችም የተስፋውን መስኮት ተከትለው ደግሞ የመጡ ተግዳሮቶችን ያስተናገድን ነው የቆየነው። ይሄ አሁን ምን ማለት ነው? መውጫ መንገዱስ ምንድነው የሚለውን ጉዳይ በደንብ ተገንዝቦ ከመምራት ውጪ የተከፈቱ የተስፋ መስኮቶችን ትላልቅ በሮች ለማድረግ የሚያስችል ድል መፍጠር አይቻልም ማለት ነው። ከዚህ ውጪ ሁኔታው የሚወሰነው እኛ ለንሰጥ በሚንችለው አመራር ልክ ነው።
ዛሬ በተጠበቀ ፍተሻ ተጀምረው የዲኤደን ጉባኤ ከአራት እስከ 6 ቀን ይቆያል ተብሎ የሚጠበቅ ሲሆን የውጭ ሚዲያ ጋዜጠኞች ጉባኤውን እንዳይዘገቡ ተከልክለው ከበር ተመልሰዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘርጂየስ ሐዋሳም።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። መጫችሁ ስለደረጋችሁ እናመሰግናለን። አብረናችሁ ያለነው ኤደን ገረመውና ሲሆን ግርማ ነን። የአዲስ አበባ ከተማ አስተዳደር በ116 ወረዳዎች ወጣቶችን በማሳተፍ ዛፍ ለመትከል የሚሆኑ 2.8 ሚሊዮን ጉድጓዶችን ማዘጋጀቱን አስታውቋል። የከተማው አስተዳደር ከንቲባ ጽፈት ቤት ፕሬስ ሴክሬታሪ ወይዘሪት ፌቨን ተሾመ ለአሜሪካ ድምጽ እንደተናገሩት ለፕሮግራሙ ከ400 በላይ የመትከያ ቦታዎች ተዘጋጅተዋል። እስካሁንም 100 ሺህ ያህል ወጣቶች የበጎ ፍቃድ አገልግሎት ሰጪዎች ተገኝተዋል። ጽዮን ግርማ ዝርዝሯላት።
አረንጓዴ አሻራ ከተሰኘው የጠቅላይ ሚኒስትር አብይ አህመድ ፕሮጀክት አዲስ አበባ ድርሻዋን ለመወጣት ዝግጅቷን አጠናቃለች ይላሉ የአዲስ አበባ ከተማ አስተዳደር ፕሬስ ሴክሬታሪያት ወይዘሪት ፌቨን ተሾመ።
በሚታወቀው በጠቅላይ ሚኒስትሩ አነሳሽነት በሀገር አቀፍ ደረጃ ሰኞ ሐምሌ 22 የአረንጓዴ አሻራ ቀን በአንድ ጀንበር 200 ሚሊዮን ችግኝ በሀገር ደረጃ ይተከላል። ስለዚህ የዚህ መርሃ ግብር አካል ደግሞ የሆነው የአዲስ አበባ ከተማ አስተዳደር የራሱን ድርሻ ወስዶ በለቱ 3 ሚሊዮን ችግኝ በአንድ ቀን የመትከል ቅድመ ዝግጅት ሲደረግ ነበር። ሰሞኑን ዛሬ ሙሉ ለሙሉ በሚባል ደረጃ ዝግጅቶች እየተጠናቀቁ ነው ያሉት። የቦታ ልየታን ጨምሮ ጉድጓድ ማዘጋጀት፣ የችግኝ ማጓጓዝ ስራዎች እየተሰሩ ነው። ስለዚህ ሐምሌ 22 የከተማው ነዋሪ ወጥቶ ለከተማው ያለውን ፍቅር ደግሞ አመለካከት በተግባር ለማሳየት እንደ አንድ እድልም የሚታይ ነው ያቀነና በስፋት እንዲሳተፍ በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን። ችግኞቹን የሚያገኙት ያው መሃል ከተማ ላይ በብዛት ሰፍ ቦታ የሌላቸውና በስፋት ህብረተሰቡ ወጥቶ የሚተክልባቸው ቦታዎች የሌላቸው ወረዳዎች አሉ። መሃል ከተማ ያሉ ክፍለ ከተሞች ላይ ለምሳሌ ቂርቆስ፣ አራዳ እና አዲስ ከተማ እነዚህ ክፍለ ከተሞች ላይ በየወረዳው ችግኞች የከተማ አስተዳደሩ ከቀዳሚ ጧት ጀምሮ ያቀርባል። ነዋሪው እየሄደ ችግኞችን ወስዶ በመኖሪያ ቤቱ ግቢ ውስጥ እና በ20-50 ሬዲየስ ከመኖሪያ ቤታቸው አካባቢ ቢተክሉ ሁሉ ነገር ተመቻችቷል።
ከዚህ ውስጥ በ116 ወረዳዎች ወደ 2.8 ሚሊዮን ጉድጓዶች ተዘጋጅተዋል ተብሏል እና እነዚህን ጉድጓዶች እንዴት ተዘጋጁ?
በየቦታው በ116ቱም ወረዳዎች የመንግስት ሰራተኞች፣ በጎ ፈቃደኛ ወጣቶች፣ በሴፍቲኔት የተደራጁ የከተማችን ነዋሪዎች እና የተለያዩ አደረጃጀቶችን አለፈው ሰኞ ጀምሮ የጉድጓድ ቁፋሮ ስራ ሲሰራ ነበረ። ስለዚህ በየቦታው በተለይ የተለያዩ ቦታዎች አሉ። በአብያተ ክርስቲያናት፣ መስጊዶች፣ ትምህርት ቤቶች፣ የደን አካባቢዎች አሉ። በደን የተከለሉ የከተማ ውስጥና እነሱ ጋር ጭምር ቁፋሮና የጉድጓድ ማዘጋጀት ስራ ሲሰራ ነበረ። ስለዚህ በዘመቻ ነው ህብረተሰቡን በማሳተፍ ሲሰራ የነበረው። አሁን ዛሬ እዚህ ሰዓት ላይ ያለኝ መረጃ 2.8 ሚሊዮን ጉድጓዶች ኦልሬዲ ዝግጁ ሆኗል በሁሉም ወረዳዎች። የመንግስት ሰራተኞችም፣ የከተማው ነዋሪዎችም፣ ወጣቶች፣ በጎ ፈቃደኛ ወጣቶች እና በተለያዩ አደረጃጀቶች የተደራጁ የከተማው ነዋሪዎች የጉድጓድ ማዘጋጀት ስራ ሲሰራ ነበር። በየመስሪያ ቤቱ ሳምንቱን በሙሉ በየመስሪያ ቤቱ የጉድጓድ ቁፋሮ እየተደረገ ነው። በየአካባቢያቸው ላይ ሰራተኞች እየወጡ ጉድጓድ የማዘጋጀት ስራ በተለያዩ ቦታዎች ላይ እየተሰራ ነው። ራሱ የአካባቢ ጥበቃ ኮሚሽኑ ሰራተኞች ቀጥሮ ጀምር እነዚህ ጉድጓዶች ዝግጅታቸው እንዲጠናቀቅ ሲያደርግ ነበር።
እነዚህ ሆኑ 100 ሺህ የሚሆኑ ወጣቶች በማስተባበርም ይሳተፋሉ ተብሏል። እነዚህ ወጣቶች ከየት የተገኙ ናቸው? ቀደም ሲል የነበረው የወጣት አደረጃጀት እንዳለ ነው ማለት ነው። በኢህአዴግ ወጣቶች በተለያየ የወጣት አደረጃጀት ነበሩና እሱ አደረጃጀት አለ። ከየት የመጡ ናቸው እነዚህ? አንድ
አሁን በተለይ የከተማ አስተዳደሩ እንደ አዲስ የበጎ ፈቃድና የወጣቶች ማስተባበሪያ ቢሮን አቋቁሟል። ስለዚህ በፊት ከነበረው አደረጃጀት በተጨማሪ በየወረዳውና በየክፍለ ከተማው በጎ ፈቃደኛ ወጣቶችን የመመዝገብ ለዚህ በተለይ ለክረምቱ ስራ ጭምር እየተመዘገቡ እየተመለመሉ ታናናሾቻቸውን ሊያስተምሩ ከተማ ጽዳት ላይ የትራፊክ ፍሰቱን ለማስተካከል ጭምር የትራፊክ አገልግሎት የሚሰጡ በጎ ፈቃደኛ ወጣቶች አሉ። ሶ ክረምቱን በሙሉ አብረው ነው የነበሩ። እንደገና ደግሞ ለዚህ ፐርፐስ በየወረዳው ተደርገው በየወረዳው ለዚህ ፍላጎት ያላቸው ወጣቶች ተመልምለው ተዘጋጅተዋል። ሶ ከነበረው አደረጃጀት በተጨማሪ አዲስ በጎ ፍቃድ ማስተባበሪያ ቢሮ በኩል የተመለመሉ ወጣቶች ናቸው ለበጎ ፍቃድ ስራ ከተማቸውን ለማገልገል። ሌሎች የቤት ተሳታፊ አረጋውያን ቤቶችን ስናድስ ነበር። ክረምቱን ለተማሪዎች የትምህርት ቁሳቁስ ለማቅረብ እየተንቀሳቀስን ነው፣ ደብተር እያሰባሰብን ነው። እነዚህም ሁሉ የሚያግዙን ወጣቶች አሉ። ስለዚህ ድሮ ከነበረው አደረጃጀት እንደተጨማሪ ለበጎ ፍቃድ የተመዘገቡ ወጣቶቻችንን ነው አሁን ለሐምሌ 22 ለአረንጓዴ አሻራ ቀን አዘጋጅተን ያለ ነው።
ወይዘሪት ፌበና ያይዘው የከተማ ወጣቶች ከዚህ ፕሮጀክት ተጠቃሚ እንዲሆኑና የገበያ ትስስር እንዲፈጠር የችግኝ ግዢው በአነስተኛ ደረጃ ከተደራጁ ወጣቶች እየተፈጸመ መሆኑን ተናግረዋል። በዘመቻ የተተከሉት ችግኞች ውጤታማ እንዲሆኑ ምን ይደረጋል?
እንዳሁኑ በስፋት ትኩረት ተሰጥቶት ባይሆንም ከዚህ በፊትም ተተከላል፣ ግን ብዙ ስኬታማ አይደለም። ያው ሰው ተክሎ ይሄዳል፣ ከዛ በኋላ የመንከባከብ ነገሮች አይኖርም። ስለዚህ አሁን እኛ እንደ መስኪያ ያስቀመጥነው ለተቋማት፣ ለተለያዩ ማህበራት፣ ድርጅቶች፣ መንግስታዊ የሆኑና ያልሆኑ ድርጅቶች ኃላፊነት እንዲወስዱና ከከተማ አስተዳደሩ ጋር የቃል ኪዳን ሰነድ ይፈራረሙ አሁን እያዘጋጀን ያለ ነው። ድርጅቶች፣ ተቋማት፣ በዚህ ላይ የሚሳተፉ ተቋማት ሁሉ የቃል ኪዳን ሰነድ ተፈራርመው በኃላፊነት ቦታዎችን ይዘው ከመስከል ባለፈ የመንከባከብ ኃላፊነት ይሰጣቸዋል።
በጣም አመሰግናለሁ። የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት ፕሬስ ሴክሬታሪያት ወይዘሪት ፌበል፣
እኔም በጣም አመሰግናለሁ።
ወይዘሪት ፌበል ተሾመን ለሰጡን ማብራሪያ እናመሰግናለን። ተከታዩ ዘገባችን ከወጣትነትና ቴክኖሎጂ ጋር የተያያዘ ነው። ቴክኖሎጂን መሰረት አድርገው ሀገር በቀል መፍትሄዎችን ከሚያቀርቡ ወጣቶች መካከል ፊት ለፊት የምትቀመጥ ናት ቤተልሔም ደሴ ትባላለች። ቤተልሔም ስለ እሷ ትውልድ፣ ማህበረሰብን ስለመርዳትና ስለ ቀጣይ ፕሮጀክቷ ከአዲስ አበባ ዘጋቢያችን ግርማቸው ከበደ ጋር አጭር ቆይታ አድርጋለች።
ስሜ ቤተልሔም ደሴ ይባላል። 20 አመቴ ነው። አይኮግ ላብስ ውስጥ የሚሰሩ አይኮግ ኤኒዋን ካን ኮድ እና ሶልቭት የሚባሉ ፕሮጀክቶች ተባባሪ መስራች እና የአይኮግ ኤኒዋን ካን ኮድ ደግሞ ፕሮጀክት ማናጀር ነው።
ገና 20 አመቷ ቢሆንም ለብቻዋ የአራት ፈጠራዎች ከሌሎች ጋር ደግሞ የሶስት ፈጠራዎች የአእምራዊ ንብረት ባለቤት ናት። ማህበረሰባዊ ችግር ፈቺ የሆኑ ሀገር በቀል ቴክኖሎጂን መሰረት ያደረጉ መፍትሄዎችን በማቅረብ ትታወቃለች። ይሄ ትውልድ ጠንካራ ነው የምትለው ቤተልሔም ራሱን መቻል አለበትም ብላም ታምናለች።
እኔ ማየው ይሄንን ትውልድ የበለጠ ያውቃሉ፣ የበለጠ አማራጮች አለው ይሄ ትውልድ። ስለዚህ ያንን አማራጮች በማወቁ ደግሞ የራሱን ውሳኔ ለመወሰን ደግሞ አብዛኛውን ጊዜ አሁን ድሮና አሁን ብናይ ስራዎችን አግኝቶ ኦንላይን የመስራት የራስን የሆነ ብር የማመንጨት አቅም በጣም ትንሽ ነበር፣ በተለይ ደግሞ በሴቶች ላይ ብናይ። ስለዚህ እነዛ አቅሞች አሁን ስላሉ ይሄኛው ትውልድ የራሱን የፈለገውን ውሳኔ ማድረግ ስለሚችል በዛም ምክንያት ደግሞ ራሱን የበለጠ መግለጽ ይችላል። ስለዚህ ከዚህ ትውልድ በፊት ያሉ ሰዎች ግን ያንን መረዳት ከባድ ስለሆነባቸው ብዙ ጊዜ አይሰሩም፣ ሰነፎች ናቸው የተባሉ እንጣጣላለን እና ነገር ግን ይሄ ትውልድ በጣም ጠንካራ ጎበዝና ለወደፊቱ ብዙ ኃላፊነቶች አሉበት። ጠንክሮ መስራት፣ በተለይ ደግሞ ለማህበረሰቡ መልሶ መስጠት በስቡና ሁልጊዜ ደግሞ ፋይናንሻል ስታቢሊቲ አንድ ትልቅ ነገር ነው ብዬ አስባለሁ። ስለዚህ እንደ ትውልድ ራስን መቻል በፋይናንስ ሊሆን ይችላል፣ የራስን አስተሳሰብ የራስን አመለካከት ተመልሶ ወደ ሀገራችን ማምጣት ላይ እንዲሰራ አበረታታለሁ።
ራሷን ከፍተኛ የመማርና ሌሎችን የመርዳት ፍላጎት ያላት በማለት የምትገልጸው ቤተልሔም ለማህበረሰب ራስን አሳልፎ መስጠትና ሌሎችን ማስተማር እጅግ አስፈላጊ ነው ትላለች።
ሌሎች መርታት ደግሞ ስልኩል ጊዜ እኔ ትኩረት ማድረግ ትምርት ላይ ነው። ምክንያቱም አሁን እኔ ላለሁበት ደረጃ ያገዘኝ ትምርት ነው። የግድ ትምርት ቤት ውስጥ እጄ በመማር አይደለም። ነገር ግን በጣም መሰረታዊ የሆነ ዕውቀቴን አዳብርኩኝ። ከዛ በኋላ የምፈልገው ነገር አወቅ። እዛ ላይ ማቀው የምፈልገው ነገር ላይ ደግሞ የበለጠ ተማርኩኝ። ከተማርኩ በኋላ ደግሞ ሌሎች ሰዎችን አስተማርኩኝ። እነዛ ያስተማርኳቸው ሰዎች ደግሞ አብረውኝ ከኔ ጋር ያድጋሉ ማለት ነው።
ሆኖም ከውጭ የሚመጡ የቴክኖሎጂ መፍትሄዎችንም ቢሆን እንደወረዱ በመቀበል አጣምንም ማህበረሰባዊ ችግሮቻችን ቴክኖሎጂን መሰረት ያደረጉ ሀገር በቀል መፍትሄዎች እንደሚያስፈልጓቸው ተናገራለች።
ኢትዮጵያ ከሌሎች ሀገሮች በጣም የተለየች ናት። አንደኛ ኮሎናይዝ አለመደረጋችን፣ አስተሳሰባችን ሁሉ ነገር ምንሰራው ነገር ላይ ኢንፍሉዌንስ ያደርጋል። አሁን ፕሮፌሽናሊዝም የምንለው ነገር እንዴት ነው ዲፋይን የምናደርገው በኢትዮጵያ ስታንዳርድ? የተለያየ በጣም ብዙ ነገሮች የኢትዮጵያ የራሱ የሆነ ስታንዳርድ አለው። ለዛ ነው ምለምንድነው እኔ ዲሞክራታይዝ ማድረግ ነው ቴክኖሎጂ ነው የሚባለው። ምክንያቱም ብዙ ጊዜ ሰው ከውጭ ሀገር መጥቶ ኢትዮጵያ ላይ ሄይ ይሰራቢ አይሰራም። ምክንያቱም ህዝቡ ራሱ የተለየ ነው። የህዝቡ ጸባይ እንኳን አይደለም በአሃገሪቷ ደረጃ ከቦታ ቦታ ይለያያል። ስለዚህ ለዛ ነው በሰው እዚሁ ሀገር ባለ ሰው ነው የሚሰራው። የዚሁ ሀገር ችግር ነው። በዚህ እኛ ራሳችን ያሰለጠንን እኛ ራሳችን የተማማርን ነው እናመጣው።
ባለፉት ጊዜያት አርቲፊሻል ኢንተለጀንስ ላይ ከሚሰራው የአዲስ አበባው አይኮግላፕስ ጋር በመሆን ሴቶችና ወጣቶችን ቴክኖሎጂን መሰረት ያደረጉ ሀገር በቀል መፍትሄዎችን እንዲያፈልቁ የሚያግዙ ፕሮጀክቶችን ቀርጻ ሰርታለች። በቤተልሔም አስተባባሪነት ታዳጊዎች ችግር ፈቺ የሆኑ ተንቀሳቃሽ ስልክ መተግበሪያዎችን ሰርተዋል፣ ሶፍትዌሮችን አበልጽገዋል፣ ያላሽከርካሪ ራሳቸውን የሚያሽከረክሩ የእርሻ ትራክተሮችን ፈጥረዋል። አሁን ደግሞ በእነዚህ ፕሮጀክቶች ላይ የሚሳተፉ ወጣቶች የሥራ መነሻ ገንዘብ የሚያገኙበት አዲስ ፕሮጀክት ጀምራለች።
አሁን አዲስ ምን ጀምረው ወይም ልንጀምረው ያሰብነው ሥራ በተለያዩ ፕሮጀክቶች ላይ ማለትም አይኮግ የሚሰራቸው የተለያዩ የማህበረሰብ ላይ ትኩረት ያደረጉ ፕሮጀክቶች አሉን። እነሱም አሁን ለምሳሌ አይኮግ ሜከርስ የሚባላለን። አይኮግ anyone can code ህጻናትን ኮዲንግ የሚያስተምርና ሶልቪት ደግሞ 15 ከተሞች ላይ የሚሰራ የውድድር አለን ማለት ነው። ስለዚህ ከነዚህና ከሌሎች ቦታዎች ላይ የምናገኛቸውን የተለያዩ ታለንቶች ወይም ተስጦ ያላቸውን ሰዎች ሐሳባቸውን ወደ ቢዝነስ የሚቀይሩበት መንገድ በአንኛነት ደግሞ ቴክኖሎጂ ነክ የሆኑት ላይ መሰረት በማድረግ ለነሱ ስልጣናና እንዲሁም ደግሞ መነሻ ገንዘብ ነው የምንሰጣቸው ወይም ሲድ ፈንዲንግ የምንለው ማለት ነው። ይሄንን የአክሰለሬተር ፕሮግራም ደግሞ ከኩዱ ቬንቸርስ ከሚባል የቬንቸር ካፒታል ፈርም ጋር ሆነን አንድ ላይ በዚህ ሴፕቴምበር መጀመሪያ ላይ የምንጀምረው ይሆናል።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን እናመሰግናለን። እንግዲህ ያድማጮች ቤተልሔም ደሴ በጣም ተታወቃለች። በ9 አመቷ ኮዲንግ የጀመረች ታዳጊ ነበረች ወጣት ናት። አሁን 20 አመቷ አድርሷል። በጣም ብዙ በርካታ ስኬቶችን አስመዝግባለች። እናመሰግናለን የጋቢና እንግዳችን ስለሆነች። ተከታዩ ቅንብር እንግዲህ ወደ ሳይንስ እና ቴክኖሎጂ ላይ የሚያተኩረው የነገው ዓለም ነው። በየቀኑ በበይነ ላይ የምንለዋወጣቸው ጽሁፎች፣ የማይንቀሳቀሱና የሚንቀሳቀሱ ምስሎች የሚስተናገዱባቸው አውታሮች የራሳቸው ግዙፍ ቋቶች አሏቸው። የሰው ልጆች የዕለት የበይነ መረብ ላይ እንቅስቃሴ በጨመረ ቁጥር እነዚህ ቋቶች መሸከም የሚችሉት አቅም እየተፈታተነ ነው። ይህ የሚያሳስባቸው አካላት መፍትሄ ሆናል ተብሎ ተስፋ የተጣለበት ግኝት ከሰሞኑ ይፋ ተደርጓል። ሀብታሙ ስዩም ይዞታል።
በቀጣይ አመታት ውስጥ ለትላልቅ ተቋማት ፈተና ይሆንባቸዋል ተብሎ የሚያሰጋው በየለቱ እየጨመረ የመጣውን የኮምፒውተር ላይ መረጃ የሚያስቀምጡበት ቋት እጥረት ነው። በነገራችን ላይ በየቀኑ የምንጠቀማቸው ምስሎችና ጽሑፎችን ጨምሮ በርካታ መረጃዎች የሚቀመጡባቸው ትላልቅ ቋቶች በአሁኑ ሰዓት በዜታ ባይት የሚቆጠር መረጃ ይዘዋል። አንድ ዜታ ባይት 1 ቢሊዮን ቴራባይት ነው። አንድ ቴራባይት ደግሞ በየለቱ ከምንጠቀመው ኮምፒውተር ወይንም ላፕቶፕ ጋር የምናያይዘው ተገንጣይ ቋት ወይንም ሃርድ ድራይቭ መጠን ጋር የሚስተካከል ነው። በየአመቱ የሚያድገውን የመረጃ ፍሰት በተሻለ ሁኔታ ያጠራቅማል የተባለ ግኝት ግን ከሰሞኑ ይፋ ተደርጓል። ግኝቱ ሰውነታችን በተፈጥሮ የተቸረውን ህብለ በራህይ ወይንም ዲኤንኤ የኮረጀ ነው። የሰውነታችን ህብለ በራህይ አሰራር ተደራራቢና እጅግ ብዙ ሞለኪላር መረጃዎችን እንዲያከማች ተደርጎ የተፈጠረ ነው። በዚህ ምክንያት ትንሽዋ የህብለ በራህይ ቅንጣጢት በዚህ ዘመን በሥራ ላይ ከዋሉ የመረጃ መከዘኛ መሳሪያዎች 1 ቢሊዮን እጥፍ መረጃዎችን መያዝ ይቻላታል። ተመራማሪዎች እንደሚሉት ይህን ዘዴ የሚሰራው መሳሪያ በዲጂታል መንገድ የተቀመጠን መረጃ ወደ ህብለ በራሄ ወይንም ዲኤንኤ ቅርጽና ስርዓት በመመለስ ከዚያ ደግሞ መልሶ በዲጂታል ዘዴ በመቀየር ነው ስራውን የሚያከናውነው። ይህ ግኝት በዓለም ላይ የተንሰራፉና እጅግ ግዙፍ ቋቶች ያስፈልጓቸው የነበሩ መረጃዎችን ከመጠነኛ ሳጥን በማይበልጥ መሳሪያ ውስጥ ለመጠቅለል እንደሚያግዝ ተስፋ ተጥሎበታል። ይህን ግኝት የበለጠ እውን ለማድረግ የማይክሮሶፍት ድርጅትና የዋሽንግተን ዩኒቨርሲቲ ተመራማሪዎች ጥረት እያደረጉ ነው። የሰማችሁትን የነገው ዓለም አፍታ የወሰድነው ብራያን ሊ የማይክሮሶፍትና የዓለም ኢኮኖሚ ፎረም የድረገጽ መረጃዎችን ጠቅሰው ካዘጋጁት ማስገንዘቢያ ነው።
ተከታዩ ቅንብራችን ደግሞ የእናንተ የአድማጮች አስተያየት ወደ እናንተ አድማጮች ነው።
ክረምቱን ምን በመስራት ለማሳለፍ አስባችኋል?
እኔ ዛበ ባላለሁ በታውታ ሳሚን ጋንዳር ነው። አሁን ባህርዳር ዩኒቨርሲቲ በዲኤስቲ ዲግሪ ተመርቃለሁ። ያው በክረምት ለመስራት የሚፈልገው ምንድነው? በአካባቢያችን ብዙ መማር እንፈልጋለን። በክረምት ግን እነሱን ከዘጠኝ እስከ አስራ ዘጠኝ ያስላሉትን ፕሮግራም ይዘን ነው ከተኝ ካር ሙሉ ለምናስተምር በጣያዝ በቀን ሁለት ሰዓት ያህል እናስተምራለን። ሌላ ደግሞ ወንዘገላውንም ሁለተኛ ችግኞችን በመትከል አካባቢያችን አረንጓዴ እንዲሆን ያን ነገር አስተዋጽኦ ለማድረግ እቀጥላለን።
ሰላም አለኝ ይባላለሁ። ክረምቱን ቤተሰቦች ጋ ነው እነሱን በስራ እየረዳ ማሳለፍ የፈለኩት። ቤተሰቦች ገበሬ ናቸው። እነሱን በአረምን በምንም እየረዳ ቆየት ነው ማሳለፍ ይፈልጋ።
ሰለሞን ቀናው ይባላለሁ። ክረምቱን ያው እንግዲህ ተመራቂ ነኝ። በዚህ አመት ተመራቂ ስለሆንኩ ስራ በመፈለግ ለማሳለፍ እየሞከራለሁ እያስባለሁ። ያው የአባቴ ትንሽ ሱቅ አለች፣ ከሱ ጋር አብሬ የሰራውን ለማሳለፍ እሞክራለሁ። እንዲሁም ጎን ለጎን ደግሞ በጎ ፍቃድ አገልግሎት ለመስጠት እሞክራለሁ። 11 12ኛ ክፍል ያሉ ተማሪዎችን ለማስተማር እሞክራለሁ እያስባለሁ። እኛ የተማርንበት ሙያ እምብዛም ስራ አይወጣበትም። ያው ለመደራጀትም እያሰብን ነው። አንድ አምስት ነን። በተማርንበት ሙያ የተለያዩ ስራዎችን ለመስራት እሞክራለን። ለምሳሌ የተለያዩ ማስፋፊያ ግንዳታዎችን ለመስራት እንሞክራለን።
ስሜሊያ ዮብ ይባላለሁ። ክረምትንማ የሰራሁበት ነው፣ በተማርኩበት ሙያ ማለት ነው። እንደን አሁን የግራፊክስ የሰራሁ ነው። አገልግሎት እዛ ነው የተመደኩት። ምጽዋል አገልግሎት ሄዳለሁ። እዛ ጁኒየር ቢዝነስ ሃይ ስኩል ሲም ሄደን እናስተምራለን።
ከኢትዮጵያና ኤርትራ የሚገኙ ወጣቶች ነበር የሰማነው። አብዛኞቹ በበጎ ፈቃድ ላይ አገልግሎት በመስጠት ለመሳተፍ ፍላጎት እንዳላቸው ነበር የገለጹልን። በጣም እናመሰግናለን።
እንግዲህ አድማጮች፣ አሁን ደግሞ የሙዚቃ ሰዓት ነው። ብስራት ሱራፌል ኢትዮጵያዊ ነኝ የሚለውን ዜማውን ለጋቢና አድማጮች መርጧል።
ሰላም ለእናንተ ይሁን ውድ ወዳጆቼ።
ስራ ስለሚል ማለት ነው
ስራት ስራፌልን እንግዲህ በጣም ነው እናመሰግነው ለአድማጮቻችን ሙዚቃ ስለጋበዘ። ኤደን አንቺ ነበር ያገኘሽው፣ አንቺንም እናመሰግናለን። እነዚህን ሙዚቃዎች ለአድማጮቻችን እንዲመርጡ እየጋበዝሽ ነው። የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ ገጻችን እንዲሁም @ቪኦኤአምሃሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤደን ገረመው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ ነው።
ጉዟችሁ የሰመረ ይሁን እያልን በጀመርነው ሙዚቃ እንሰናበታለን።
Radio VOA second